Voice of America. ኢትዮጵያ እንደ ሀገር የመቀጠል ህልውናዋ አደጋ ላይ መሆኑን ለጠቅላይ ሚኒስትር አብይ አህመድ በጻፉት ግልጽ ደብዳቤ ያስታወቁት 15 ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች ጠቅላይ ሚኒስትሩ ለህዝብ የገቡትን ቃል አክብረው ዜጎችን ለመጠበቅና ቅሬታዎችን ለመፍታት ቆራጥ የማስተካከያ እርምጃዎችን እንዲወስዱ ጠይቀዋል። በግልጽ ደብዳቤው ዙሪያ ያነጋገርናቸው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የቦርድ አባልና ጸሐፊ አቶ ዮም ፍስሐ ጠቅላይ ሚኒስትሩ በማስተዋል ወሳኝ የሆኑ መፍትሄዎችን መውሰድና በቶሎ በስራ ላይ ማዋል ካልቻሉ ኢትዮጵያ ከዚህ የበለጠ አስቸጋሪ ሁኔታ ውስጥ ልትገባ እንደምትችል አሳስበዋል። በደብዳቤው ዙሪያ ከጠቅላይ ሚኒስትር ጽህፈት ቤትም ሆነ ከመንግስት ጉዳዮች ኮሚኒኬሽንስ ጽህፈት ቤት ምላሽ ለማግኘት ያደረግነው ሙከራ አልተሳካልንም። አሉላ ከበደ በደብዳቤው ዙሪያ አቶ ዮም ፍስሐን አነጋግሯቸዋል። ወደዚያው እንለፍ።
አመሰግናለሁ ለአቶ ዮም። ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች በሚል እርስዎ የሚወክሉት የአሜሪካ ኢትዮጵያውያን የህዝብ ጉዳዮች ኮሚቴ በእንግሊዝኛው ምህጻረ ቃል ኤፓክ፣ የኢትዮጵያ አሜሪካውያን የዜጎች ምክር ቤት፣ የኢትዮጵያ አሜሪካውያን የልማት ምክር ቤት እንዲሁም ፒፕል ቱ ፒፕል የተባለው በውጭ ሀገር የሚኖሩ ኢትዮጵያውያን የሕክምና ባለሙያዎች ማህበርን ጨምሮ በዓለም ዙሪያ የምትገኙ 15 የኢትዮጵያውያን ሲቪክ ድርጅቶች ግልጽ ደብዳቤ ለዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በሚል ይፋ አድርጋችኋል። በደብዳቤያችሁም ባለፉት ዓመታት ኢትዮጵያ ውስጥ በተፈጸሙ የግፍ ግድያዎች፣ መፈናቀልና የተለያዩ በደሎች የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ታደርጋላችሁ። በቅድሚያ ለዚህ ጠቅላይ ሚኒስትር አብይ አህመድና መንግስታቸውን ተጠያቂ ለምታደርጉበት ግልጽ ደብዳቤያችሁ ዋነኞቹ ምክንያቶች ምንድናቸው? የክሳችሁ መነሻ ምንድነው?
እሺ፣ አመሰግናለሁ። እንግዲህ ዋናው መነሻው በአሁኑ ሰዓት በሀገራችን በኢትዮጵያ ያለው ችግር በጣም አሳሳቢ እየሆነ ስለመጣ እንዲሁም ሀገራችንን የበለጠ አደጋ ላይ ይጥላታል ማለት ነው። እነኚህን 15 የዳያስፖራ ሲቪክ ድርጅቶች ተሰብስበን ሳዘጋጀ ነው ደብዳቤ ነው። በዜጎች ላይ የሚደርሰው ዘር ተኮር የሆነ ሃይማኖት ተኮር የሆነ ግድያ፣ ስደት፣ እስር፣ አላግባብ ቤት ማፍረስ፣ በጠቅላላው የሰብአዊ መብት ጥሰት ክልክ እያለ ለመጣ ነው ይህንን ግልጽ ደብዳቤ ለዶክተር አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር ለመጻፍ ተገደል ነው።
አቶ ዮም፣ በኢትዮጵያ ከተከሰተው ድርቅ በሺዎች ህይወታቸውን እስካጡና ሚሊዮኖችም እስከተፈናቀሉባቸው ግጭቶች በህዳሴ ግድብ ዙሪያ የተደረጉ ዓለም አቀፍ ዘመቻዎች፣ ኢትዮጵያ በታሪኳ አይታ የማታውቀው የዲፕሎማሲ ዘመቻ፣ የኢኮኖሚ ማዕቀብና ከምዕራባውያንና የዓለም አቀፍ መገናኛ ብዙሃን ጫና በገጠማት ወቅት ይህን ፈተና ለመቋቋም በዓለም ዙሪያ የምንገኝ የኢትዮጵያ ዳያስፖራ አባላት ከጫፍ እስከ ጫፍ በመነሳት በሲቪክ ድርጅቶች ተደራጅተን የጥብቅና ዘመቻ ትሉታላችሁ ከፍተኛ የዲፕሎማሲ ስራ ስንሰራ ቆይተናል ትላላችሁ። በሙሉ ልብ እንደደገፋችኋቸውም ትገልጻላችሁ። በገለጻችሁ መሰረት እርዳታችሁን ስትሰጡ እንደነበራችሁት አሁን የተቃውሞ ድምጻችሁን ለማሰማት እንዴት ወሰናችሁ? እንዲያውም በደብዳቤያችሁ አንድ ቦታ ላይ ከቀደመው ስርዓት የተወረሰ ከፋፋይና በህዝብ ላይ የሚፈጸም ያላችሁትን ግፍና በደል በመርሳት ሳይሆን ችለን ይላል ደብዳቤያችሁ። ምንድነው ይሄን ሰዓት ልዩ ያደረገው?
ምንም እንደሚታወቀው የእኛም ድርጅት ፓክም ዳያስፖራ በኢትዮጵያ ፈጥኖ ደራሽ ነው። በተለይ ባለፉት ሁለት ዓመታት ሀገራችን ትልቅ አደጋ ላይ ወደቀች ጊዜ የደረሰው ዳያስፖራ ኢትዮጵያ ማንም አለፈላት። ስለዚህ በገንዘቡ፣ በእውቀቱ፣ በጊዜው ስራውና የቤተሰብ ኃላፊነቱን ትቶ ለሀገሩ በዲፕሎማሲ፣ በፐብሊክ ሪሌሽን፣ በሎቢ ቦች ቀጥረን ብዙ ስንሰራ ቆይተን ሀገራችን ላይ የኢኮኖሚ ክቅባት እንዳይደርግ አድርገናል። ብዙ በጣም ውጤታማ የሆነ ስራ ሰጥተናል። ነገር ግን አሁን ሁኔታው ምንድን ነው? ይሄንን በሀገራችን ላይ ያልጠበቅነው ሁኔታ ነው የተፈጠረው። እንዳልኩት የመብት ጥሰቱ በጣም ከባድ እየሆነ የመጣው እና በቅርቡም ደግሞ ከሆነ በአሁኑ ሰዓት በቅርብ የሆኑት ነገሮችን በምናያቸው ጊዜ ለምሳሌ ጥንታዊ የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማፍረስ የተደረገው ሙከራ፣ ሰላማዊ የኦርቶዶክስ ተዋህዶ አባቶችን እና አማኞች አፈና፣ ግድያ፣ እንግልት እጅግ በጣም ያሳዝናል። ብዙ የታሰሩ ሰውንም አልተፈቱም። የጸጥታ ኃይሎች ቤተክርስቲያን ግቢ ውስጥ ገብተው ህዝብ ላይ ሲተኩሱ በአይናችን አይተም። ቤተክርስቲያን መሸሸጋ፣ መጸለያ ቦታ፣ ሰላማዊ ሰዎች ላይ መተኮስ፣ በጭስ አዛውንትንና ህጻናቶችን መጉዳት በጣም በጣም የሚያሳዝን የሚያስደነግጥ ነገር ነው። ይህ ሰብአዊ ድርጊት በአሁኑ ሰዓት በየትኛውም ዓለም ተቀባይነት የለው። በጣም ያሳፍራል። ይህን የሃይማኖት አባትን መደብደብ፣ በጥፊ መምታት አንተንም
ለማክበር የተሰበሰበውን ሰላማዊ ህዝብ ህጻናት ሳይቀሩ በጭስ ማፈን እና እንደዚያ ነገሮች ሲፈጸም ያየን በአዲስ አበባ ከተማ ዙሪያም በጸጥታ ኃይሎች የተፈጸመ መጠን ያለፈ ቤት ማፍረስ አሁንም እየተካሄደ ነው። በዜጎች ላይ ብዙ ግፍ ነው እየተፈጸመ ያለ። ብዙ ሺህ ሰዎች ተፈናቅለዋል። በኦሮሚያ ክልል በወለጋ የአማራ ተወላጆች በብሔራቸው ምክንያት ተለይተው ተገለዋል። በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለዋል። ብዙ ሺህ ሞቷል፣ ተሰደዋል። 4.3 ሚሊዮን የተፈናቀሉ ሰዎች በዓለም አንደኛ ነው ኢትዮጵያ። ይህ ሁሉ እንግዲህ በደንብ በኢንተርናሽናል ድርጅቶች ዩናይትድ ኔሽንስ፣ በሁማን ራይትስ ካውንስል፣ በተለያዩ ድርጅቶች የተገኘ ኢንፎርሜሽን ነው። በአማራ ክልል ለምሳሌ አጣዬ ከተማ የኦሮሞ ታጣቂዎች ልዩ ኃይሎች አስተመላለሱ ያጠቁት አንዴ ይሁን እሺ አልታወቀም ይባል፣ ሁለቴ ይሁን እየተመላለሱ ሲያጠቁ የመንግስት ወታደሮች የት ነበሩ? ለምድር የማይጠብቁት ሰላማዊ ህዝብ። የመንግስት አንደኛ ኃላፊነት መሆን ያለበት ህዝቡን መጠበቅ፣ ጸጥታ ማስጠበቅ ሲሆን 10 እየተመላለሱ ብዙ ሸቶ ተሰደዋል፣ ብዙ ቤቶች ተቃጥለዋል። እና እንደዚህ አይነት ወንጀል እየተሰራ ነው እና ለምንድን ነው እሱ በመንግስት በኩል አጥማቶ ግን ወይስ በቸልተኝነት ነው? የሁሉ እንግዲህ ጥያቄ ውስጥ የሚገባ ነገር እና በዚህ ምክንያት ነው አሁን ይህንን ለመጻፍ የተነሳ ነው። ይህ በጣም በጣም አደገኛ የሆነ የመብት ጥሰት እየተካሄደ ስላለ ነው በአሁኑ ሰዓት ሀገራችን። ይሄ ደብዳቤ በኢትዮጵያ ጠቅላይ ሚኒስትር ሊጻፍ ብለን የተነሳሳንበት ምክንያት ለዚህ ነው።
ተያያዥ ጥያቄ ባነሳለሁ። አቶ ዮም፣ እናንተን ጠንከር አድርገው የሚተቹ እነኚህን የተባሉ በደሎች በተለይም ንጹሐን ዜጎችን በተደጋጋሚ ከሚፈጸሙ ጥቃቶች መከላከል የሚገባቸው ኃይሎች ተገቢውን ጥበቃ ማድረግ ሲሳናቸው አንዳንዶች እንዲያውም ገፋ አድርገው በተባባሪነት ይወነጅሏቸዋል። ይህ በሚሆንበት ወቅት ለምን ተቃውሞ አላሰማችሁም በሚል ትችት የሚያቀርቡባችሁም አሉ።
እኛንም እንደዚህ አይነት ያቆስ ቀርቦብናል። መቼም አሁን ራሳችን ድርጅቱ በማየው ፓርቲ የተቋቋመው ኢትዮጵያ ላይ አደጋ በደረሰበት ጊዜ 2 ዓመት ሆኗል ፓርቲ የተቋቋመው። አላማውም ደግሞ የኢትዮጵያን ኢንትረስት የሚያስጠብቅ ለኢትዮጵያ ተሟጋች ድርጅት ነው። አብዛኛው ስራ በሎቢ፣ አብዛኛው ስራ ደግሞ በዲፕሎማቲክ ስራ ላይ የነበሩ ሰዎች እና የድርጅታችን ማንዴትም በዛ መልክ ነበር እና እኛ የመንግስታዊ ድርጅት አይደለም። እስካሁንም ድረስ ማንንም ፖለቲካ ድርጅት የምንደግፍ ድርጅት አይደለም። ከመጀመሪያ ጀምሮ ስንናገር ነበር፣ መንግስት ጥሩ ሲሰራ ጥሩ ነው ላሉ፣ መንግስት ያጠፋ ደግሞ እንናገር። ምናልባት ፐብሊክ ላይ ብዙዎቹ አልታዩም እንደሆነ እንጂ በየጊዜው በመንግስት በኩል ጥፋት ስናይ እንናገር። አሁን ግን ነገሮች እያከረሩና ነገሮች ወደ ሌላ አቅጣጫ እየሄዱ ስለመጡ በግድ ፐብሊክ ላይ ይህን ደብዳቤ ለመጻፍ የተገደድ ነው። ለዛ ነው እንጂ ከዚህ በፊትም ያለንን ቅሬታዎችን መግለጻችን አልቀረም። በግልም ሆነ ስንገልጽና ስንናገር ነው የቆየ ነው። ስለዚህ እኛ የኢትዮጵያን ኢንትረስት የምናስጠብቅ ድርጅት ነን። ሁንም ደግሞ የምንቀጥለውም በዚሁ መልክ ነው። ስለዚህ ያንን ነው እንዳልኩት፣ ባለፈው ጊዜም በደብዳቤም ቢሆን ቤተክርስቲያንም ላይ ለተደረገው አባቶች ላይ ስለተደረገው ሁሉ የኛ ድርጅት ሙሉ ለሙሉ ተቃውሟል፣ በጽሁፍም አቅርቧል። የመጀመሪያ ጊዜያችን አይደለም ማለት ነው።
ይህን ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ ከጻፋችሁ በኋላ በጠቅላይ ሚኒስትሩ ቢሮም በኩል ሆነ በኢትዮጵያ መንግስት በኩል በቀጥታ የተሰጣችሁ ምላሽ አለ? ቀደም ሲል በምትሰጡት ድጋፍ በነበራችሁ ግንኙነትም ያገኛችሁት እስካሁን የሰማችሁት የደረሳችሁ ምላሽ ካለ?
እስካሁን ድረስ ኦፊሻሊ ያገኘነው መልስ ሳይሆን ግጥ ዲያስፖራ ክፍል የሚመሩት ግለሰብ አንድ መልስ ሰጥተዋል። ምንድን ነው መልሱም? እንግዲህ ይሄ ደብዳቤ የተመሰረተው እኛን አሳስተዋቸዋል የሚል ነገር ነው። እኛ ግን ማስረጃው ምንም ጥርጥር የለውም፣ እውነተኛ ማስረጃ ነው የተጠቀምነው። ሌላ ብቻ ደግሞ በአይናችን ያየነው ነው። ሰው ላይ ሲተኮስ አይተናል እና ሰው ሲደበደብ አይተናል፣ የተገደሉ ሰዎች አይተናል። እኛ ብቻ አይደለም፣ የመላው የኢትዮጵያ ሕዝብ ያውቃል። ይሄ የአደባባይ ሚስጥር ነው እና እውነተኛ ነገር ነው ይዘን የተነሳ ነው። ስለዚህ ይሄ መልስ በቂ መልስም አይደለም። ዋናው ነገር ይህን እንግዲህ በግልጽ ደብዳቤ ነው ለዶክተር አብይ የጻፍነው እና ተስፋ አለኝ እንግዲህ ይህን ነገር በእውነቱ በከባድ ሁኔታ አይተውት እርምጃ ለማስተካከል እኛ እኮ ፍላጎታችን መንግስትን ለማሳፈርም ሳይሆን አገራችን አደጋ ላይ ወደቀች እና ይስተካከል ይህ ማለት ነው። እኛ ተመካከለ ችግራችን በሰላም እንፍታ፣ ጦርነትና ግጭትን አይተነዋል፣ ምንም አይጠቅምም። በዚህ ተቀጠለ ለማንም አይጠቅምም፣ ለሀገራችን አይጠቅምም፣ ለኢኮኖሚ አይጠቅምም፣ ለኢንቨስትመንት አይጠቅምም፣ ለአማራ ህዝብ አይጠቅምም፣ ለኦሮሞ ህዝብ አይጠቅምም። ይህንም ለማለት ነው እና ይህን መንግስት ይህን አትኩሮት እንዲሰጠው ይህን ነገር በሰላማዊ መንገድ እንዲፈታ እና ችግሮቹ እንዲፈቱ በዘር ላይ
የተመሰረተ ፖለቲካ ይቅር ለኢትዮጵያ አይጠቅምም፣ ህገ መንግስቱ ይሻሻል፣ ወሰኝነት በህግ ይከልከል የሚል ነው የኛ አቋማችን። ኢትዮጵያ ከፍተኛ ችግር ላይ ጣላት። አሁን በጎሳ ላይ የተመሰረተ ፖለቲካ ኢትዮጵያ ይቻላል። እንደዚህ አይነት ፖለቲካ አለ በዓለም ላይ እና ይሄ ነው መሰረታዊ የሆኑትን ችግሮች መንግስት እንዲያስተካክል በጥሞና እንጠይቀናል። ወደፊትም ደግሞ የምንጠይቀው ይሄንን
በተፈጥሮ ግልጽ ደብዳቤ በቀጥታ ለሚጠየቀው ክፍል የሚጻፍ ባለመሆኑ ለህዝብ የሚቀርብ እንደመሆኑ እንደው ቀጥታ የሚያገናኘው እንኳን ነገር ባይኖር የተጻፈለትም ወገን ያንን ትኩረት እንዲሰጠው ማየቱ አይቀርምና በቀጣይ የምትወስዱት የምታደርጉት ጥረት አለ? በቀጥታ የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ባረጋችሁባቸውና እንዲሻሻሉ በጠየቃችሁባቸው ጉዳዮች የወትሮም ግንኙነታችሁ በነበረበትም ይሁን በሌሎች መንገዶች ቀጥታ መልስ እንዲሰጧችሁ የምታደርጉት ጥረት አለ? የምትጠብቁት ተስፋስ?
አዎ እንቀጥላለን። እንዳሆኑ ግልጽ ደብዳቤዎች ሳይሆንም ደግሞ በቀጥታም ለመንግስት ባለስልጣናትም ይህንን ነገር እንልካለን። ሌሎችም ደግሞ ሊረዱ የሚችሉትን በአሜሪካን መንግስት በኩል በስቴት ዲፓርትመንትና ኮንግሬስ ሴኔትም እነሱም ደግሞ ተጽዕኖ እንዲያደርጉ የማድረግም ኦፕሽን አለን። ገና የእንደዛ ደረጃ አልደረስም። ምናልባት የኢትዮጵያ መንግስት ይህንን ነገር አትኩሮት ይሰጠዋል የሚል ተስፋ አለ እና እዛ ላይ ያለ ነው። ነገር ግን ብዙ ማድረግ የሚቻሉ ነገሮች አሉ እና ሎቢ እና መሳሰሉ ነገሮች ይህንን ነገር የበለጠ ተጽዕኖ የማድረግም ነገር ይኖራል።
አቶ ዮም ፍስሐ በውጭ ሀገር የሚኖሩ 15 የኢትዮጵያውያን ሲቪክ ድርጅቶች የኢትዮጵያን ወቅታዊ ጉዳዮች አስመልክተው ለጠቅላይ ሚኒስትር አብይ አህመድ የጻፏችሁትን ግልጽ ደብዳቤ ምንነትና ይዘት በተመለከተ ለሰጡን ምላሽ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እሺ አቶ አሉላ በጣም አመሰግናለሁ ይህን ድል ስለሰጠኝ።
አድማጮች 15ቱ የዳያስፖራ ሲቪክ ድርጅቶች ለጠቅላይ ሚኒስትሩ የጻፉትን ግልጽ ደብዳቤ ተከትሎ የዋሽንግተን ዲሲውን የኢትዮጵያ ኤምባሲና የጠቅላይ ሚኒስትር አብይ ጽህፈት ቤትን ኃላፊዎች በቀጥታ ለማነጋገር ለቀናት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ በፌስቡክ ገጻቸው ባሰፈሩ ጽሑፍ የዳያስፖራ ወገኖቻችንና ማህበራት ለውጡን በማቀጣጠል የተጋረጡ ችግሮችን በመጋፈጥ ቀጣይነቱ እንዲረጋገጥ በማድረግ በኩል መልካም ስራ ሲሰሩ ቆይተዋል ሲሉ የዳያስፖራ አባላቱና ማህበራቱ አበረከቱ ያሏቸውን አስተዋጽኦች ዘርዝረዋል። በኢትዮጵያ ላይ ልዩ ልዩ ማዕቀቦችን በመጣል ሊያንበረክኩን ተንቀሳቀሱ ያሏቸውን ቡድኖች በመቃወምም የቡድኖቹን ማንነት አልጠቀሱም። የሀገራቸውን ጥቅም ባለም አቀፍ ደረጃ እንዲከበር የበኩላቸውን ድርሻ መወጣታቸውን ገልጠዋል። ተጀመረ ያሉትን የለውጥ እርምጃ በማጠናከር መደገፋቸውን ተናግረዋል። አያይዘውም የለውጥ ስራ በፈተናዎች የታጀበ መሆኑን አመልክተው ሰሞኑን ከአንዳንድ የዳያስፖራ ወገኖቻችንና ማህበራት የሚደመጠው ጉዳይ ነባራዊ ያሏቸውን እውነቶች ከግምት ያስገባ አይደለም ሲሉም በጽሑፋቸው አስፍረዋል። በተሳሳተ መረጃ በውከትና ከግጭት ማትረፍ የሚፈልጉ ኃይሎች በፈበረኳቸው የተዛቡ መረጃዎች ላይ የተመሰረተና በተጨባጭ ካለው እውነታ ጋርም የማይዛመድ በዘለቄታውም የኢትዮጵያን ችግር የማይፈታ ሲሉ ድህረ ግጭት ሊፈጠሩ የሚችሉ ፖለቲካዊና ኢኮኖሚያዊ ችግሮች በህብረተሰቡ ላይ እየፈጠሩ ያሉትን ጫና ያላጤነ ብለውታል። በተያያዘም ጠመንጃ አንግቶ ከፌዴራል መንግስቱ ኃይሎች ጋር የትጥቅ ትግል በማድረግ ላይ የሚገኘውና በቃለ ምልልሱ ስሙ የተጠቀሰው የኢትዮጵያ መንግስት ሸኔ በሚል የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ሰላማዊ ዜጎች ላይ ጥቃት አልፈጸምኩም ሲል በተደጋጋሚ ማስተባበሉና በተባሉት ግድያዎችም የመንግስቱን ኃይሎች በተጠያቂነት መወንጀሉ ይታወቃል። አድማጮች ቀደም ብለው በደብዳቤው ለቀረቡትም ሆነ በአጠቃላይ የሀገሪቱን የዛሬ ይዞታ አስመልክቶ ከፍተኛ ኃላፊዎችን አግኝተን ለማነጋገር ያዝነውን ጥረት እንቀጥላለን።